በዋናነት ግን እንግዲህ በህገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት የበለጠ እንዲስፋፋ እንዲዳብር እና ሙያው የሚጠይቀውን ስነምግባር ጠብቆ እንዲሰራ ለማስቻል ነው።
በቅርቡ ህጋዊ ማረጋገጫ አግኝቶ ስራውን በጀመረው አዲሱ የኢትዮጵያ መገናኛ ብዙሃን ምክር ቤት ከስራ አስፈጻሚ አባላቱ አንዱ አቶ ታምራት ኃይሉ ናቸው። ሁሉ ቅርብሩ ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ የቢልቦርድ ሰንጠረዥ ምርጦቹ ጋር እያዝናና ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከቅዳሜ ሐምሌ 27 2011 ዓ.ም ምረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ነው በቀጥታ የምናልፈው። መልካም ምሽት።
ጤና ይስጥልኝ፣ እንደምን አመሻችሁ። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የሱዳኑ የሽግግር ወታደራዊ መንግስትና ተቃዋሚ መሪዎቹ ሀገሪቱን ወደ ሲቪላዊ አስተዳደር የሚያሻግር ለሶስት ዓመታት የሚዘልቅ የሽግግር መንግስት ሊያቋቁሙ መስማማታቸው ተሰምቷል። ይህንን ዛሬ ቅዳሜ ያስታወቁት የአፍሪካ ህብረቱ የሱዳን ሸምጋይ መሐመድ ሐሰን ሌባት ናቸው። የሽግግር መንግስት ምስረታው ቴክኒካዊ አፈጻጸም ዙሪያ ድርድሩ እንደሚቀጥል ነው የሚጠበቀው። ስምምነቱ ነገ እሁድ ይፈረማል ተብሎም ይጠበቃል። የነጻነትና የለውጥ ንቅናቄው ልዑካን እንዲሁም የሽግግር መንግስቱ ተወካዮች ምሽቱን በህገ መንግስታዊ ድንጋጌው ላይ ሲነጋገሩ ቆይተዋል። በህብረቱ ሸምጋይ ቡድንና በሁለቱ ወገኖች ስም ከስምምነት መድረሳቸውን በደስታ እገልጻለሁ ነው ያሉት ሌባት። ሱዳን ለረጅም ጊዜ ስልጣን ላይ የቆዩት መሪዋ ኦመር አልበሽር ከስልጣን ከተወገዱ ወዲህ ስልጣን ለሲቪል አስተዳደር እንዲሰጥ በሚጠይቁ ተቃዋሚዎች ተቃውሞ መቆየቷ የሚዘነጋ አይደለም። ሊቢያ ውስጥ ሶስት የፍልሰተኞች ማቆያ ማዕከሎች መዘጋታቸው አስደስቶናል። ይሁን እንጂ በሀገሪቱ ያሉት ስደተኞች፣ ፍልሰተኞችና ጥገኝነት ጠያቂዎች የት ናቸው? መጻይታቸውስ ምንድን ነው የሚሆነው? የሚሉት ጥያቄዎች አሁንም ያሳስቡናል ሲል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታወቀ። የዩኤንኤችሲአር ቃል አቀባይ አንድሬ ማሄቺክ ለቪኦኤ በሰጡት ቃል ስደተኞቹ የት እንዳሉ አናውቅም ብለዋል። አሁንም የሚሰሩ 19 የማቆያ ማዕከሎች በሊቢያ እንዳሉና በዘፈቀደ ታፍሰው የታሰሩት ቁጥር ወደ 5000 ገደማ እንደሚደርስ እናውቃለን ነው ያሉት የተባበሩት መንግስታት ድርጅቱ የስደተኞች ኮሚሽነር ቃል አቀባይ። ዩናይትድ ስቴትስ ባለመካከለኛ ርቀት ተወንጫፊ ሚሳይሎች እስያ ውስጥ እንድትተክል የሚፈልጉ መሆናቸውን የመከላከያ ሚኒስትሩ ማርክ ኤስፐር አስታወቁ። ሚኒስትሩ በዩናይትድ ስቴትስ መከላከያ ሚኒስትርነት የመጀመሪያቸው በሆነው ዓለም አቀፍ ጉብኝት ለጋዜጠኞች በሰጡት ቃል መሳሪያዎቹን መትከል አስፈላጊ የሆነበት በኢንዶ ፓሲፊክ አካባቢ ስፋት ያለው ርቀት መድረስ የሚችል በመሆኑ ነው ብለዋል። ዩናይትድ ስቴትስ ከአሁን ቀደም ከ500 እስከ 5500 ኪሎ ሜትር ርቀት ተወንጫፊ ሚሳይሎችን ልትተክል ያልቻለችው ከበርካታ ዓመታት በፊት ከቀድሞዋ ሶቪየት ሕብረት ጋር በተፈረመው የኒውክሌር መሳሪያ ቅነሳ ውል ምክንያት ሲሆን ትናንት ዋሽንግተን ሩሲያ ውሉን ጥሳዋለች በሚል ምክንያት ራሷን ከውሉ ማውጣቷ የሚታወቅ ነው። ዩናይትድ ስቴትስና ታሊባን ዛሬ ቅዳሜ ካታር ዋና ከተማ ዶሃ ላይ ያካሄዱት የሰላም ንግግር ስምምነት ላይ ሳይደረስ አብቅቷል። ድርድሩ ነገ እሁድ ይቀጥላል ተብሏል። ዶሃ የምትገኘው የቪኦኤ ዘጋቢ አይሻ ታንዚም እንደገለጸችው የዛሬው ድርድር 2 ሰዓት ተኩል ገደማ የወሰደ ሲሆን ከፍጻሜው በኋላ ሁለቱም ወገኖች አስተያየት አልሰጡበትም። ከድርድሩ አስቀድሞ ግን ሁለቱም ወገኖች ስምምነት ላይ ለመድረስ ተቃርበናል ማለታቸውን ነው የቪኦኤዋ ሪፖርተር ያመለከተችው። ከቻይና ጋር የንግድ ጦርነቱ ሊባባስ ነው በሚል ስጋት የተነሳ የሁለት ዋና ዋና የአሜሪካ የአክሲዮን ገበያ ዋጋ ሰንጠረዦች ማቆልቆላቸው ተገልጿል። የትናንቱ በዚህ የአውሮፓውያን አመት ከተከሰቱት የዋጋ ውድቀቶች ሁሉ ትልቁ መሆኑ ነው የተነገረው። S&P 500 እና Nasdaq የተባሉት ሰንጠረዦች የ3.1 እና የ3.9 ዋጋ ማሽቆልቆል ማሳየታቸው ነው የተዘገበው። ለሰዓቱ ያለን ዜና በዚህ ያበቃል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና አድምጠናል። አሁን በቀጥታ ወደ ቀዳሚው ቅንብር የኢትዮጵያ መገናኛ ብዙሃን ምክር ቤት ህጋዊ ማረጋገጫ አግኝቶ ስራ ጀምሯል። የምክር ቤቱም አባላት በግልና በመንግስት የመገናኛ ብዙሃን የሚሰሩ ጋዜጠኞችና እንዲሁም የሙያ ማህበራት አባላት መሆናቸው ይታወቃል። ምክር ቤቱ ሊያሳካ ካቀዳቸው ጉዳዮች አንዱ ጋዜጠኞች ሙያው የሚጠይቀውን ስነ ምግባር ተብቀው እንዲሰሩ ማስቻል ነው። ይህን የገለጹልን ከምክር ቤቱ ስራ አስፈጻሚ አባላት አንዱ ቀደም ብለን በመግቢያው አስተዋወቅናቸው አቶ ታምራት ኃይሉ ናቸው። ተስተባብላቸው በዚህ በዋሽንግተን ዲሲ ጉብኝታቸው ወቅት አቶ ታምራት ኃይሉን ወደ ስቱዲዮ ጋብዛ አወያይታለች። ቀጥሎ ይቀርባል።
አቶ ታምራት ኃይሉ የቁም ነገር መጽሔት ባለቤትና አዘጋጅ እንዲሁም የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አባል፣ እንኳን ደህና መጣህ ወደ ዋሽንግተን ዲሲ።
ትዝታ፣ እንኳን ደህና ቆየሽኝ።
በአጋጣሚ አዲስ አበባ አግኝተህ እንደገና ከቁም ነገር መጽሔት በተጨማሪ ሬዲዮ ላይ ይዘህ አስለፍልፈኛል እና የኔ ተራ ነው ማለት ነው ዛሬ።
አሁን የአንቺ ተራ ነው።
አመሰግናለሁ ስለ ትብብር። እስቲ መጀመሪያ የኢትዮጵያ መገናኛ ብዙሃን ምክር ቤት መቼ ተመሰረተ? እነማን ናቸውስ መስራቾቹ?
እሺ፣ እንግዲህ የኢትዮጵያ መገናኛ ብዙሃን ምክር ቤት የዛሬ 3 ዓመት ነው የተመሰረተው። እንግዲህ ህጋዊነቱን በተመለከተ የሚያነጋግር ነገር አለው። ሲመሰረት የዛሬ 3 ዓመት የተለያዩ መገናኛ ብዙሃን የመንግስትም የግልም የሙያ ማህበራትም የጋዜጠኞች ሙያ ማህበራትም ሆኖ በተባበሩት መንግስታት ድርጅት አዳራሽ ኢሲኤ ውስጥ ማለት ነው ነው የተመሰረተው። እንደ ተመሰረተ እንግዲህ ዋናው የተደረገው ነገር ምንድነው? የመተዳደሪያ ደንቡ እንዲጸድቅ ተደረገ። በዋናነት ደግሞ ይሄ የመገናኛ ብዙሃን ምክር ቤቱ የሚመራበት የጋዜጠኞች የስነ ምግባር ደንብ እሱ እንዲ ለውይይት ቀርቦ እንዲጸድቅ ተደረገ። እንግዲህ ይሄ የፕሬስ ካውንስል ወይም የመገናኛ ብዙሃን ምክር ቤት የተቋቋመው ከመንግስት የመንግስት መገናኛ ብዙሃን አሉበት፣ የግል መገናኛ ብዙሃን አሉበት፣ ከዛ ደግሞ የጋዜጠኞች የሙያ ማህበራት አሉበት። እነኚህን በማቀፍ የዛሬ 3 ዓመት ተመሰረተ። ነገር ግን ምዝገባ ማግኘት አልቻለም። ህጋዊ ምዝገባ ማግኘት የሚቻለው እንግዲህ ሲመሰረት እንደ ማንኛውም መንግስታዊ ያልሆነ ድርጅት ኤንጂኦ ሆኖ ነው የተመሰረተው። ነገር ግን ይሄንን መመዝገብ የሚጠበቅበት በወቅቱ የነበረው የበጎ አድራጎት እና ማህበራት ምዝገባ ኤጀንሲ በተለያየ ምክንያት መሰናክሎችን በመፍጠር ለሶስት ዓመት ያህል ነገ ዛሬ እየተባለ በግልጽ የተሰጠን ምክንያት የለም። ግን አንዳንድ የሚጠቀሱ የህግ አንቀጾች አሉ። እንደምታውቂው በኢትዮጵያ ህገ መንግስት መሰረት መደራጀት መብት ነው እና ለመደራጀት የተለያዩ ሰዎች ለሆነ አላማ ተሰባስበው ማህበር ማቋቋም ይችላሉ፣ ድርጅት ማቋቋም ይችላሉ፣ ትርፋማ ያልሆነ ማለት ነው። በዛ መሰረት ነበር ጥያቄ ያቀረብ ነው። ግን በተለያየ ምክንያት ሳይመዘግቡን ቀሩ። አሁን ለውጡ ከመጣ በኋላ ራሱ መስሪያ ቤቱ በአዲስ መልክ አዋጁ እንዲስተካከል ተደረገ። ይሄ ለኛ ብቻ ተብሎ ሳይሆን እንደምታውቂው ብዙ የኤንጂኦችም ከስራ ውጪ ሆነው ነበር። አዎ፣ እንደዛ ሆነው ነበር። ለሁሉም ሊሆን በሚችል መልኩ ሲስተካከል አሁን አዋጁ የወጣው መስከረም ገደማ በነጋሪት ጋዜጣ ታትሞ እንደወጣ ከዛ በኋላ ህጋዊ ሰርተፍኬት አግኝተን አሁን ስራ ተጀምሯል።
እንኳን ደስ ያላችሁ። እስቲ የተመሰረተበትን አላማ ንገረኝ። የኢትዮጵያ መገናኛ ብዙሃን ምክር ቤት እንግዲህ እንዳልከው የመንግስትም አለበት፣ መንግስታዊ ያልሆኑ ድርጅቶችም አሉበት፣ የግል ጋዜጠኞችም አሉበት። የተመሰረተበት አላማ ምንድን ነው?
እንግዲህ አላማው በዋናነት የኢትዮጵያ መገናኛ ብዙሃን
ምክር ቤት የተለያዩ ዓላማዎችን ይዞ የተመሰረተው በዋናነት ግን እንግዲህ በሕገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት የበለጠ እንዲስፋፋ እንዲዳብር እና ሙያው የሚጠይቀውን ስነ ምግባር ጠብቆ እንዲሰራ ለማስቻል ነው በዋናነት እንግዲህ የሚሰራው። በሕገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት እንግዲህ ሰፊ ነው። በአንቀጽ 29 ላይ የተመሰረቱ ገለልተኛና ነጻ ሆኖ ሚዲያ መስራት አለበት ይላል ሕገ መንግስቱ። ይሄንን ወደ ተግባር ለማዋል ብዙ መሰናክሎች አሉ ኢትዮጵያ ውስጥ እንደሚታወቀው። እሱን ተቋቁሞ እነኚህ የህትመትም የብሮድካስት ሚዲያዎችም የጋዜጠኞች ሙያ ማህበራትም አንድ ላይ ሆነው የጋዜጠኝነት ስነ ምግባር በማስጠበቅ ለበለጠ የጋዜጠኝነት ሙያ እየዳበረ እንዲሄድና ልክ እዚህ ሀገር እንግዲህ እንደምታቂው ይሄ ሚዲያ አራተኛ መንግስት ነው። የአራተኛ መንግስት ሚና መጫወት በሚያስችል ቁመና ላይ መፍጠር የግድ ያስፈልጋል። ነገር ግን በዛ ቁመና ላይ ካልተገኘን መንግስትም ሊሰማን አይችልም፣ የህዝብና መንግስትንም ድልድይ ሆኖ መስራት አይችልም። ስለዚህ ተደማጭ እንዲሆንና ሚዲያው የሚገባውን ሮል መጫወት እንዲችል በዚህ ላይ ያጠነጠነ አላማን ይዞ ነው የሚሰራው።
እንግዲህ ያን ለማድረግ የሙያውን ስነ ምግባር ማሳደግና ማስጠበቅ ነው የሚያስፈልገው። እናንተ ደግሞ የመንግስት መገናኛ ብዙሃንም አባል ናቸው፣ ድርጅቶችም አባል ናቸው፣ ግለሰቦችም አባል ናቸውና ይሄን እንዴት ነው የምትቆጣጠሩት? ይሄ መስፈርት ከሆነ
እንግዲህ ምንድነው እንዳልኩሽ በመተዳደሪያ ደንቡ ላይ እነኚህ ሶስት አካላት አባል መሆን ይችላሉ። የሚዲያ ስራ ላይ የተሰማሩ መሆን መቻል አለባቸው ወይም ከጋዜጠኝነት ስራ ጋር የተያያዘ የሙያ ማህበራት ናቸው አባል የሚሆኑትና ሁላችንም የሚያገናኘን ነገር ምንድነው? ይሄ የጋዜጠኝነት የሙያ ስነ ምግባር የማስጠበቅ ጉዳይ ነው። ስለዚህ በመንግስት መገናኛ ብዙሃን ውስጥ ያሉ ጋዜጠኞች፣ በግል መገናኛ ብዙሃን ውስጥ ያሉ ጋዜጠኞች እንደዚሁም በግላቸው የሚሰሩ ቢሆኑ ነገር ግን የጋዜጠኞች ሙያ ማህበራት አባል የሆኑ ጋዜጠኞች ይሄን የስነ ምግባር ደንብ የመጠበቅ ግዴታ አለባቸው። የውዴታ ግዴታ ነበረው እንግዲህ ግዴታውን በፈቃደኝነት የሚመዘገቡና አባልም የሆኑ ስለሆነ ይሄን የስነ ምግባር ደንብ የመጠበቅ የሙያ ኃላፊነት አለባቸው። ስለዚህ
እና እንበለ አንዱ ጋዜጠኛ ወይንም አንዱ ድርጅት ጥሶ ቢገኝ ምን ይሆናል? ምን ይደረጋል?
አዎ እንግዲህ በደንቡ ላይ በግልጽ እንደተቀመጠው ለምሳሌ የጥቆማ ሊመጣ ይችላል፣ ከህብረተሰቡ ከመንግስቱ ሊመጣ ይችላል፣ ከድርጅቱ ሊመጣ ይችላል። ይሄ መገናኛ ብዙሃን ወይ ጋዜጣ ወይ መጽሔት ወይ ሬዲዮ ወይ ቴሌቪዥን ስማችንን አላግባብ አጥፍቷል፣ ሚዛናዊ ያልሆነ ዘገባ አስተላልፎብናል ብለው ሲሉ አቤቱታቸውን ያቀርባሉ። እንግዲህ ካሁን በፊት የተለመደው ነገር እንደምታውቁት እንደዚህ አይነት በመንግስትም ቅሬታ ሲኖር ወይም ደግሞ በግለሰቦችም በድርጅቶችም ሲኖር ቀጥታ ፍርድ ቤት ይሄዳሉ፣ ክስ ይመሰረታል። በዚሁ ክስ የተነሳ ብዙ ውጣ ውረድ አለው። ይሄን ለማስቀረት ምንድነው ቀጥታ ለዚህ ለመገናኛ ብዙሃን ምክር ቤቱ አቤቱታው ይቀርባል። አቤቱታውን የሚመረምሩ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች አሉ።
አባል ናቸው ወይስ ሌሎች የህብረተሰብ
ከተለያዩ የህብረተሰብ ክፍሎች ናቸው? እነኚህ የሁለት ብራንች ወይም ደግሞ ቅርንጫፍ አለው
ነገር ናቸው ማለት ነው።
የአቤቱታ ሰሚ ጉባኤና የእንባ ጠባቂ የሚባል የተደራጁ አሉ።
የዚህ ድርጅት አካል ይሆኑ?
አዎ በዚሁ በጠቅላላ ጉባኤው የሚጸድቁ ናቸው። አሁን እንግዲህ እንዳልኩሽ አሁን ቅርብ ጊዜ ነው ይሄን ሰርተፍኬት ያገኘ ነው። አቤቱታ የሚቀበሉና የእንባ ጠባቂው ቡድን አባላት ገና አልተደራጁም። አሁን በሚቀጥለው የምናደራጃቸው ናቸው። ስለዚህ ለዛ ይቀርባል። እነኚህ 15 አባላት ያሉት የዳኞች አቤቱታ ሰሚ ጉባኤ ከተለያዩ የህብረተሰብ ክፍሎች ነው የሚውጣጣው። ለምሳሌ ከሃይማኖት ተቋማት፣ ከንግድ ምክር ቤት፣ ከህግ ባለሙያ ማህበር፣ ከሲቪል ሶሳይቲ፣ ራሱ ከመገናኛ ብዙሃን፣ ከዳኞች እና የህግ ባለሙያዎችን የሚይዝ ነው። ለነሱ ይቀርባል። ይሄ አቤቱታ የሚቀርበው የስም ማጥፋት አለ ከተባለ
የህዝብ ዳኝነት ነው ማለት ነው።
የህዝብ ዳኝነት ይሰጣል። ከዛ በኋላ እነሱ የሚዳኙት ምንድነው የቀረበውን ስራ ይቀርባል። ከዛ የስነ ምግባር ደንቡ አብሮ ይሰጣቸዋል። ስለዚህ ተላልፏል አልተላለፈም የሚለው እነኚህ ሰዎች ይወስናሉ። ከዛ በኋላ አቤቱታ ደግሞ ይሄንን ውሳኔ አርም፣ ለምሳሌ ስም አጥፍተሃል ተብሎ ይሄ ድርጅት እርማት አውጣ ሲባል ይግባኝ መጠየቅ ይችላል። ይግባኝ ሰሚ ኮሚቴም አለው ይሄ መገናኛ ብዙሃን ምክር ቤቱ። ይሄ ይግባኝ ሰሚ ኮሚቴም ካጸደቀበት በጋዜጣው ላይ ወይ በመጽሔቱ ላይ ወይ በሬዲዮ በቴሌቪዥን ይቅርታውን የማውጣት ግዴታ አለበት።
ያንን ስም አጠፋ ከተባለ ስም ያጠፋውን ሰው ወይንም የተሳሳተውን ዜና አርሞ ማውጣት
አለበት። እምቢ ካለ ወደ ፍርድ ቤት ይሄዳል ጉዳዩ። ፍርድ ቤት ይሄድና የፍርድ ቤት ውሳኔ እንደምታውቁ አስገዳጅ ነው።
ይሄን አልፈጽም ማለት አይቻለም። እዚህኛ ጋር የተሰጠው ውሳኔም እንደ አንድ ቅጣት ማክበጃ ወይም ማቅለያ ሊቀርብበት ይችላል። ካረመ ግን ነገሩ በዚሁ ያልቃል፣ ፍርድ ቤትን ሳይሄድ። ከዛ እነ ይሄንን ስህተት የሰራው የመገናኛ ብዙሃን እንግዲህ አንድ እርምት አድርጓል፣ እየተማረ ለሌሎች ማስተማሪያ ይሆናል፣ በዚሁ መሰረት ይከተላል። ነገር ግን እየደጋገሙ ደሞ ስም የሚያጠፉ ካሉ ወይ ደሞ ሚዛናዊ ያልሆነ ዘገባ የሚያቀርቡ ደሞ ካሉ በዚሁ በመተዳደሪያ ደንቡ መሰረት እስከ ማስወገድ ድረስ አባልነት እስከማገድ የሚደርስበት ሁኔታ አለ።
አቶ ታምራት እንግዲህ ለውጡን ተከትሎ ኢትዮጵያ ውስጥ በርካታ የመገናኛ ብዙሃን እየተንቀሳቀሱ ነው። በተለይ በራዲዮና በቴሌቪዥን የሚሰራጩ ብዙ መገናኛ ብዙሃን አሉና ምን ያህሉ ናቸው እናንተ ጋር የተመዘገቡት?
እንግዲህ ስንመሰረት 19 መገናኛ ብዙሃን ፈርመዋል። የዛሬ 3 አመት እንዳልኩሽ ልክ በአመቱ በየአመቱ ጠቅላላ ጉባኤ መጥራት ስለነበረብን ተጨማሪ 10 መገናኛ ብዙሃን ምዝገባ ጥያቄ አቀርበው ምዝገባው አድርገውና 29 ደርሰናል። ከመንግስትም ከግልም ከማህበራትም ማለት ነው። ግን እንዳጠቃላይ ስትመለከቺው እንዳልሽው ኢትዮጵያ ውስጥ አሁን በጣም በርካታ የሳተላይት ቴሌቪዥን
ሬዲዮ ለመሆኑ
ቁጥራቸው ከብሮድካስት ባለስልጣን ያውቀዋል። በትንሹ ከ50 በላይ የሆኑ መገናኛ ብዙሃን አሉ ተብሎ የታሰበው። ከዚሁም ማይታነስ ደግሞ የሃይማኖት ተቋማት ደግሞ በሳተላይት ቴሌቪዥን አሉ። አዎ እነሱ እንዳባልኛ ጋር መመዝገብ ቢያስቸግርም፣ ስለዚህ እነዚህንም አሁን እስካሁን 29 አሉ። አሁን ጠቅላላ ጉባኤ እንደገና ይጠራል ያልተመዘገቡ እንዲመዘገቡ። እና ለምዝገባው እንግዲህ እኛ የምንጠይቀው 2 ክራይቴሪያ ነው። በመተዳደሪያ ደንቡ ላይ በግልጽ እንደሰፈረው አንደኛ ህጋዊ ሆኖ ኢትዮጵያ ውስጥ መመዝገብ ያስፈልጋል። ኢትዮጵያ ውስጥ ተቀማጭነቱ ኢትዮጵያ ውስጥ መሆን አለበት። ከኢትዮጵያ መንግስት
ተቀማጭነቱ ማለት ባለቤቱ ነው ወይስ መገናኛ ብዙሃኑ ራሱ?
አዎ እንግዲህ አሁን ባለው ህግ መሰረት ኢትዮጵያዊ ያልሆነ ሰው መገናኛ ብዙሃን
ሊኖረው አይችልም።
አዎ
ስለዚህ ነው ኢትዮጵያዊ ያልሆኑ የሌላ ሀገር ዜግነት ያዙና አሁን ለምሳሌ ከውጪ ከዳያስፖራ ገብተው የሚያሰራጩ
አሉ። ግን ምዝገባውን የሰሩት ኢትዮጵያውያን ናቸው።
አሃ
የተፈቀደው ለዚህ ነው። ምዝገባውን ያዙት ኢትዮጵያውያን በሌሎች ሰዎች ስም ነው
የተመዘገቡ።
ስለዚህ እነኛ የተመዘገቡ ሰዎች ኢትዮጵያዊ ሆነው ከተመዘገቡና ያን ሰርተፍኬት ማቅረብ ከቻሉ ህጋዊ ናቸው ማለት ነው። ሁለተኛ የሚጠየቀው መስፈርት ምንድነው? ቀድም ያነሳሁት የሰነ ምግባር ደንቡን መፈረም ግዴታ ይሆናል።
ክብራትና ክብራን አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና 31 ሜትር ባንዶች ላይ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የምንወያየው ከኢትዮጵያ መገናኛ ብዙሃን ምክር ቤት የሥራ አስፈጻሚ አባል አቶ ታምራት ኃይሉ ጋር ነው። እንድትከታተሉን ደግሜ ጋብዛለሁ። እንደው አቶ ታምራት ኢትዮጵያ ውስጥ ያሉ መገናኛ ብዙሃን ጋዜጠኞቹ በስራ ላይ ዕለት ተዕለት የሚሰማሩት ጋዜጠኞች አውቀውም ሳይሆን ጥፋት የሚከሰተው አንዳንድ ጊዜ ከልምድ ማነስም ከእውቀት ማነስም ነው። ድርጅታችሁ ስልጠና ይሰጣል? እንዲሁ ሰነዱን ቁጭ አድርጎ ይሄን ሰነድ ተከተሉ ነው ወይንስ ብቃት እንዲኖራቸው ጋዜጠኞች ያግዛል?
አዎ ይሄ እንግዲህ ትልቁ መሰረታዊ ችግር ብለን የምናስበው በኢትዮጵያ መገናኛ ብዙሃን ውስጥ የእውቀት የአቅም ችግር በስፋት ይታያልና የስነ ምግባር ደንቡን ብቻ በመስጠት ችግሩ ይፈታል ማለት ያስቸግራል። እርግጠው የስነ ምግባር ደንቡን ብዙዎች ያውቁታል ማለት ይቻላል። ነገር ግን ወደ ተግባር ሲቀየር ግን ብዙ ያንን ስነ ምግባር ደንብ ለመጠበቅ የሚያስቸግሩ የተለያዩ ሁኔታዎች ይመጣሉ። ግን ብቃት እያደገ እውቀት እያደገ በሚሄድበት ጊዜ ይሄን ስነ ምግባር ደንብ የመጣስ አዝማሚያው እየቀነሰ ይመጣል የሚል እምነት ስላለ ይሄ የመገናኛ ብዙሃን ምክር ቤት በዋናነት እንደውም ይሰራዋል ተብሎ ከሚታሰበው ጉዳይ አንዱ ተከታታይ የሆነ ስልጠና ለአባላት ይሰጣል። በማንኛውም አሁን እንግዲህ ሀገራችን ያለችበት ሁኔታ ይታወቃል። አሁን ይሄ ግጭት ጉዳይ አለ። ይሄ ግጭቱ እንኳን እንዴት ይዘገባል? በጋዜጠኝነት ኃላፊነት በሚሰማው መልኩ እንዴት ነው መዘገብ ያለበት የሚለው
ወገንተኛ ባልሆነ
መልኩ እንዴት ይዘገባል የሚለው በጣም ትልቅ ጉዳይ ነው። በሚቀጥለው አመት ምርጫ ይመጣል ተብሎ ይታሰባል። ከምርጫ ጋር ተያይዞ የምርጫ ዘገባ ምን መሆን አለበት የሚለው ይሰጣል። ልዩ ልዩ አይነት በተለይ የምርመራ ጋዜጠኝነት የሙስናው ጉዳይ እጅግ ሰፊ ከመሆኑ ጋር ተያይዞ ተከታታይ የሆኑ ስልጠናዎች በሀገር ውስጥ ባሉ ባለሙያዎችም ከውጭ ሀገር ባሉ ባለሙያዎችም በመነጋገር በመስጠት እንግዲህ ብቃቱ በተከታታይ ስልጠና በሰጠ መጠን የጋዜጠኞች የስነ ምግባር ደረጃ ያደገ እየተሻሻለ ይሄዳል። ይሄ ደግሞ በስራው ላይ እንጸባረቃል ተብሎ ይታሰባል። ልክ አሁን እንደምናየው በአንዳንድ መገናኛ ብዙሃን ላይ የሚታዩት የስነ ምግባር ግድፈቶች አንዳንዶቹ ባለማወቅ አንዳንዶቹ ሆን ተብሎ የሚደረጉ ናቸው። ዞሮ ዞሮ ግን ህብረተሰቡን ከዚህ መጠበቅ ስለሚያስፈልግ ስልጠናው በጣም መሰረታዊ ነው። እንደዋናነት እንደውም day to day የሚሰራው ስራ በዋናነት ከዚሁ ከስልጠናው ጋር የተያያዘ ይሆናል ብለንም
ምናልባትም እንደ CPJ ወይንም ሌሎች የመገናኛ ብዙሃን መብት ተጠባቂ ድርጅቶች ሊያግዙ ሊተባበሩ ስልጠናውንም ሊያቀርቡላችሁ ወይንም ደግሞ ስልጠና የሚያቀርብ አካል ጋር ሊያገናኙአችሁ የሚችሉበት ሁኔታ አለ። ይሄንን ተመልክታችኋል?
አዎ። አሁንም ምዝገባችን በተለይ ህጋዊ ከመሆናችን ጋር ተያይዞ በተለያዩ መገናኛ ብዙሃን ይፋ ተደርጎ ነበር። ከዛ ጋር ተያይዞ በጣም ብዙ ፍላጎቶች አብሮ ለመስራት ፍላጎት አለ። ዋናው ነገር ግን በጠቅላላ ጉባኤ አጸድቀን ፕሮጀክት መሰራት መቻል አለበት። ያመቱ ፕሮጀክት ይሰራል እና ጠቅላላ ጉባኤው እንዲያጸድቀው ይደረግና
ፕሮግራሙ ፕላኑ እቅዱ ያመቱ እቅድ ማለት ነው።
በጀትንም ይጨምራል ይሄ ነገር። ገንዘብ ከተለያዩ አካላት ማግኘት የሚቻልበትንም ድል በፕሮጀክት ውስጥ ይካተትና ጠቅላላ ጉባኤው እንዲያጸድቀው ይደረጋል። ከዛ በኋላ ግንኙነታችን በጣም ቀላል የሆና ስልጠናዎችን በተከታታይ መስጠት ይቻላል። ግንዛቤ መፍጠር የሚቻልበትና ህብረተሰቡም ስለ መገናኛ ብዙሃን ምክር ቤቱ በቂ የሆነ ግንዛቤ ይዞ ስህተት ተሰርቶ እንኳን ከሆነ በራሱም ላይ ባይሆን በሌሎች ሰዎችም ላይ ተሰራ ስህተት ካለ ለዚህ ለመገናኛ ብዙሃን ምክር ቤት የማቀረብና በሙያዊ መንገድ የሚታረምበት መንገድ እንደ በፊቱ የአይጥና ድመት አይነት ሆኖ ወደ ፍርድ ቤት መመላለስ አዝማሚያ አሁን እንኳን ቅርብ ጊዜ እንግዲህ ምክር ቤቱም እርግጥ ተቋቁሟል፣ ግን ስራውም አክቹዋሊ ስላልጀመርንም አንዳንድ መገናኛ ብዙሃን የሬዲዮ ጣቢያዎች ተከሰው ከሌላ ክልል በመጡ እንደዚህ የመጓተት ነገር አለ። ከሌላ ክልል የመጣ ጋዜጠኛ ማለት ፖሊስ ጋዜጠኛን ከስቱዲዮ ይዞ የሚሄድ ሁሉ አዝማሚያ አሁን አሃዱ ሬዲዮ ላይ እንደዚህ አይነት ነገር ተከስቶ ቅርብ ጊዜ የተዘጋው ይሄ ክስ እና እንደዚህ አይነት በሚዲያ ላይ የሚፈጸሙ ችግሮችን ግንዛቤ ካለ መኖር ነው። ከህግ አስፈጻሚውም አካባቢ ከፖሊስም አካባቢ
ማለት ነው። እንደናንተ አይነቱ በህግ ተደራጅቶ ሙያውንም ማስከበር ወይንም ሙያውንም ደግሞ ስራ ላይ የሚያውለውን ግለሰብ ማስከበር የሚችል ኃይልም ባለመኖሩ ነው ዛሬ ድረስ የተከናወነው።
አዎ፣ እነኚህ ሁሉ ችግሮች አሉ። በዋናነት አሁን ከዚህ ከጋዜጠኞች ጋር ግን ተያይዞ ለሚታዩ ችግሮች የጋዜጠኞች መብት በማስከበር በኩል የሙያ ማህበራት ኃላፊነት በጣም ሰፊ ነው። ኢትዮጵያ ውስጥ እንዳለ መታደል ሆኖ እስካሁን የተለያዩ የጋዜጠኞች የሙያ ማህበራት ቢኖሩም ጠንካራ ሆነው የጋዜጠኛው መብት በማስጠበቅ በኩል በተለያየ መንገድ የጥቃት ኢላማ ሲሆኑ እየታገሩ እንዳልሆነ ይታያል። ስለዚህ አሁን ይሄ ሚዲያ ካውንስል ወይም የመገናኛ ብዙሃን ምክር ቤት እነኚህ የጋዜጠኞች ሙያ ማህበራት እንዲጠነክሩ የጋዜጠኞቻቸውን የአባላቶቻቸውን መብት ማስከበር በሚችሉበት አሁን ስልጠናው ይሄንን ይጨምራል እና ብዙ ጋዜጠኛ ኢትዮጵያ ውስጥ የጋዜጠኞች ሙያ ማህበራት አባል አይደለም። ለምን? በተለያየ ምክንያት ነው። ግን ግንዛቤ ሲፈጠር ሙያ ማህበራት በጣም አስፈላጊ መሆናቸው
በጣም
አዎ፣ ግንዛቤ ያገኙ ይሄዳሉ። በሱም ላይ የምንሰራቸው ስራዎች ሰፊ ይሆናሉ ተብሎ ይታሰባል።
አይ በጣም ጥሩ። አቶ ታምራት ለመጨረሻ ላርገውና እንግዲህ ኢትዮጵያ ውስጥ ያሉ ክልሎችም የራሳቸው መገናኛ ብዙሃን አላቸውና ቀደም ብሎ እነኚህ መገናኛ ብዙሃን እንደው ውስን በሆኑ ጉዳዮች ላይ ነበር የሚዘግቡት። አሁን እያንዳንዱ መገናኛ ብዙሃን እንደ አገርን እንደሚወክል አርጎ አገር ለአገር እንደሚጣላ አይነት ነገር አርጎ ክልሎቹ መካከል ትልቅ ውጥረት የሚፈጠርበት ሁኔታ አለና እነሱ አባል ናቸው ወይ? እነኚህ የክልል መገናኛ ብዙሃን ያው የመንግስት ናቸው ናቸው ወይ? እስቲ ይሄን መጀመሪያ
አዎ፣ እንግዲህ ምስረታው ሲከናወን ለሁሉም ጥሪ ተደርጓል። የተገኙት አሉ። አሁን ከክልሎች አካባቢ የቤኒሻል ጉልጉምዝ መገናኛ ብዙሃን ኤጀንሲ እኛ ጋር አባል ነው። ይሄ እንግዲህ ሬዲዮም አላቸው፣ የቴሌቪዥን ፕሮግራም ከቢኤ ያው ጣቢያው ጋር በመነጋገር ይሰራሉ። ድሬዳዋም እንደዚሁ እኛ ጋር አባል ነው። የደቡብ ክልል እንደዚሁ፣ እነሱም ጋዜጣም ቴሌቪዥን ሬዲዮም አላቸው እኛ ጋር።
ትግራይ፣ አማራ፣ ኦሮሞ
እነሱ ገና አልገቡም፣ ግን ጥሪ ተደርጓል። አሁን ምናልባት በሚቀጥለው ጠቅላላ ጉባኤ ሲጠራ እነኚህ ሁሉ ይገባሉ። አይ ቲንክ ባላፊነት ስሜት ለመስራት የሚፈልጉ መገናኛ ብዙሃን ይገባሉ ብለን ነው የምናስበው።
እንግዲህ አቶ ታምራት ኃይሉ አንተ የምትጨምረው ነገር ከሌለ በስተቀር ስለ ኢትዮጵያ መገናኛ ብዙሃን ምክር ቤት የምታከለው ካለ አከልና
በቃ የመጨረሻ ማነሳው ነገር ምንድነው የመገናኛ ብዙሃን ምክር ቤቱ አንዳንድ ሰዎች ምናልባት ከገንዘብ እጥረትም ሊሆን ይችላል የጋዜጠኞችን መብት የሚያስከብር ምክር ቤት ወይ የሚታገል አድርጎ የማሰብ ሁኔታ አለ። የሚዲያ ካውንስል ወይም ደግሞ የመገናኛ ብዙሃን ምክር ቤቱ የጋዜጠኞችን የስነ ምግባር ደንብ በማስጠበቅ በኩል በህዝብና በመንግስት በመካከል ድልድይ ሆኖ ለመስራትና የሙያውን ስነ ምግባር ለማስጠበቅ የሚሰራ ነው። የጋዜጠኞችን መብት በማስከበር በኩል አሁንም ቢሆን ኃላፊነቱ የጋዜጠኞች የሙያ ማህበራት ነው። የሙያ ማህበራቱ አሁን ያሉ አሉ። እነኚህን የሙያ ማህበራት እንግዲህ ያለው አማራጭ የሙያ ማህበራቱን ማጠናከር አንድ ሊጠናከሩ የማይችሉ ናቸው ደግሞ ተብሎ ከታሰበ ወይም ጋዜጠኛው እንደዛ ብሎ የሚያስብ ከሆነ አዲስ የሙያ ማህበር ማቋቋም እና ተደራጅቶ ወደዚህ ወደ መገናኛ ብዙሃን ምክር ቤቱ መምጣት እና በጋራ ሙያ የሚያድግበት መንገድ
እንደው ለማጣራት ያህል በሙያ ማህበር ተደራጅተው ያሉ ጋዜጠኞችም እናንተ አባል ናቸው
አባል ናቸው? አዎ ለምሳሌ 3 የጋዜጠኞች ሙያ ማህበራት አባል ናቸው። ኢትዮጵያ ጋዜጠኞች ማህበር እሱ እንደው 50ኛ አመቱን ቅርብ ጊዜ ነው ያከበረው። ሁለተኛ የኢትዮጵያ ስፖርት ጋዜጠኞች ማህበር የሚባልም አለ። የስፖርት ጋዜጠኞች ተሰባስበው ያቋቋሙት የኢትዮጵያ ሴት መገናኛ ብዙሃን ማህበርም አለ። እነሱም እንደዚሁ አባል ናቸው። ስለዚህ የቀሩትም ካሉ ህጋዊ ሆነው እየሰሩ ሆነው ሳይመዘገቡ የቀሩ ካሉ በቀጣይነት ይገባል። አሁን ደግሞ እንደ አዲስ እየተቋቋሙ ያሉ ሌሎችም የሙያ ማህበራት አሉ። የኤዲተርስ ፎረም አይነት አዘጋጆች እንደዚህ ተሰባስበው ደግሞ ማህበር የማቋቋም ፍላጎት አላቸው። እነሱም እየተደራጁ ነው። እንደዚህ አይነቶቹ ሲመጡ ጠንካራ የመሆን እድሉ እየሰፋ ይመጣልና ጋዜጠኞች ዳር ሆኖ መመልከት ሳይሆን ሙያውን ለማሳደግ የግድ በሙያ ማህበር መደራጀት በጣም ያስፈልጋል። ከዛ በኋላ ደግሞ እንደዚህ በመገናኛ ብዙሃን ምክር ቤት ራሳችንን በራሳችን እንምዳኝበትን ነገር አሁን በራሳችን የስነ ምግባር ደንብ ማድረግ አለብን። ይሄ ካልሆነ ግን ልክ ካሁን በፊት እንደነበረው ሁኔታ መንግስት ያንዳንዱ ጋዜጠኛ ያንጠለጠለ እስር ቤት የሚወረውሩበትና ተመልሶ ወደ ኋላ የምንሄድበት ሁኔታ እንዳይፈጠር ሁላችንም በጋራ የምንሰራበት እድል ቢፈጠር ነው።
እሱ ብቻ ሳይሆን እንግዲህ ድርጅታችሁ ጋዜጠኞች ተአማኒና በሁሉም ኢትዮጵያውያን የሚከበርና ለሀገሪቱም ሰላምና ደህንነት የሚሰራ የመገናኛ ብዙሃን ኃይል የመመስረት አላማ ነውና ያላችሁ መልካም እድል ላለው በጣም ነው ማመሰግነው። አቶ ታምራት ኃይሉ የኢትዮጵያ መገናኛ ብዙሃን ምክር ቤት የሥራ አስፈጻሚ አባል የቁም ነገር መጽሔት ባለቤትና አዘጋጅ በጣም አመሰግናለሁ።
በጣም አመሰግናለሁ ትዝታ። ታንክ
ዩ። እሺ
አድማጮች አሁን ቀደም ብዬ እንዳስተዋወቅኩት ወደ ሙዚቃ ቃና ነው የምናመራው። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን እዚህ ስቱዲዮ አጠገቤ ይገኛል። ደሳለኝ ላለፉት በርካታ ሳምንታት በወቅታዊ ፕሮግራሞች ሳቢያ የሙዚቃ ቃና የሙዚቃ አድናቂዎች እንደሚጠብቁት ሳናቀርብ ብንቀርም ካለፈው ሳምንት ጀምሮ ተመልሰሃል። ታዲያ ለዛሬ ምሽት እጅህ ከምን
አሉላ መሰግናለሁ። አንተም ጋር እንግዲህ ለመጀመሪያ ጊዜ ነው ከበርካታ ሳምንታት በኋላ እዚህ ስቱዲዮ ስንገኝ። በዛሬ ሙዚቃ ቃና ፕሮግራም ያካተትኩት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ 10ኛ ያለውን ደረጃ የያዙትን ዜማዎች ነው። በርካታ ምርጥ ምርጥ ዜማዎች እነን ደረጃ ይዘዋል። በተለይ ሎስ አንጀለስ ካሊፎርኒያ የተወለደችው 17 ዓመቷ ድምጻይ ቢሊ ኤሊሽ When We All Fall Asleep Where Do You Go የተሰኘውን የመጀመሪያ አልበሟን ካወጣች አጭር ጊዜ ነው። ሆኖም ግን በአልበሙ ውስጥ ከተካተቱት 14 ዜማዎች መካከል በአብዛኛው ማለት ይችላልሁ ያሉላ በጣም ተወደውላታል። በተለይ ግን ባድጋ የተሰኘው ዜማዋ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃ ይዞላታል አሉላ። ሌላው የሚገርመው በቢልቦርድ ሰንጠረዥ ላይ ባለፉት 60 ዓመታት የቢልቦርድ ሰንጠረዥ እንደዚህ ሙዚቃዎችን እየዘረዘረ ማስተዋወቅ ከጀመረ ወደ 60 ዓመታት ሆነዋል። በጣም የሚገርመው ሊል ናስ ከቢሊ ሬይ ሳይረስ ጋር በጋራ ሆኖ የሚጫወተው ኦልድ ታውን ሮድ የተሰኘው ዜማ ለ17 ሳምንታት በተከታታይ በአንደኝነት ደረጃ ላይ በመቀመጥ ታሪክ ሰርቷል። ሌሎችን በርካታ ዜማዎች ከአንድ እስከ 10ኛ እርግጠኛ ነኝ ለአድማጮች ለጆሮ የሚጥሙ ዜማዎች ናቸው ብዬ አስባለሁ።
በእርግጥ የሚጥሙ ይመስለኛል። ደሳለኝ በጉጉት የመጀመሪያ ዜማህን ለመስማት እየተጠባበቁ ይመስለኛል። በርከት ያሉ ምርጫዎች ስላሉ ሰዓት እንዳንሻማ በዚያው ወደ ዝግጅቱ እንዝለቅ። ቀዳሚው የሙዚቃ ቃና ምርጫ ይከተላል። የሙዚቃ ቃና
አሉላ መሰግናለሁ ያየር መስመሩን ስለለቀክልኝ። ሰላም 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 ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ 10ኛ ደረጃ የያዙትን ዜማዎች ይዤላችሁ ቀርቤያለሁ። ታዲያ በቀጥታ ወደ ዜማዎቹ ነው የምናመራው። የ10ኝነትን ደረጃ ከያዘው ዜማ እንጀምርና በዚህ ሳምንት በ10ኝነት ደረጃ የተቀመጠው If I Can't Have You የተሰኘው የሽዋን መንደስ ዜማ ነው። I can't write one song that's not about you. Can't drink without thinking about you. Is it too late to tell you that everything means nothing if I can't have you? I'm in Toronto and I got this view, but I might as well be in a hotel room. Yeah, it doesn't matter 'cause I'm so consumed, spending all my nights reading texts from you. Oh, I'm good at keeping my distance. I know that you're the feeling I'm missing. You know that I hate to admit it, but everything means nothing if I can't have you. I can't write one song that's not about you. Can't drink without thinking about you. Is it too late to tell you that everything means nothing if I can't have you? So sorry that my timing's off, but I can't move on if we're still gonna talk. Is it wrong for me to not want half? I want all of you, all the strings attached. Oh, I'm good at keeping my distance. I know that you're the feeling I'm missing. You know that I hate to admit it, but everything means nothing if I can't have you. If I can have you ten years Shawn Mendes ema nebere yademetno ye Canada tollaj yihno ye 20 amet wotat Shawn Mendes wede muzika alam bik yalo inde European akwatatar be 2013 amet mere sihon eskahun 3 ye studio albumochin be gebay la yewlwal qadem bilen yademetnelet zema ye wotaw balefo be gimbo tor sihon zemaw tewdajinetin agitoletal bezi samint ye 10ኝነትin dereja izoletal ye 9ኝነትin dereja wede yazew zema sinnamara Sunflower yetsenyo Post Malone na Swelly be gara yetechawotutin zema na ኛለን። ይህ ዜማ የወጣው ባለፈው የጥቅምት ወር ሲሆን ዜማው እጅግን ከመወደዱ የተነሳ ለ32 ሳምንታት ከቢልቦርድ ሰንጠረዥ ላይ ከአንድ እስከ 10 ከያዙት ዜማዎች አንዱ ሆኖ ሰንብቷል። በዚህ ሳምንትም የ9ኝነትን ደረጃ ይዞለታል።
Walking out, I can hear you telling me to turn around, fighting for my trust. በስምንተኝነት ደረጃ ሳከር የተሰኘውን የጆናስ ብራዘርስን ዜማ እናገኛለን። ጆናስ ብራዘርስ እንደ አውሮፓውያን አቆጣጠር በ2005 በሶስት ወንድማማቾች የተቋቋመ የፖፕ ሮክ ባንድ ሲሆን እስካሁን ድረስ በዓለም ዙሪያ ከ17 ሚሊዮን በላይ የአልበም ቅጂ ሸጠዋል። ወንድማማቾቹ ላለፉት 6 ዓመታት ተለያይተው በየፊናቸው ሲሰሩ ከቆዩ በኋላ ባለፈው የመጋቢት ወር በጋራ አንድ ላይ ሆነው ቀጥላችሁ የምትሰሙትን ሳከር የተሰኘውን ነጠላ ዜማ አውጥተዋል። ዜማው እንደወጣ የአንደኝነትን ደረጃ ይዞላቸው ነበር። በዚህ ሳምንት ደግሞ ወደ ስምንተኝነት ደረጃ ሸርተት ብሎባቸዋል። እናድምጠው።
We go together better than birds of a feather, you and me. We change the weather, yeah. I'm feeling heat in December when you found me. I've been dancing on top of cars and stumbling out of bars. I follow you through the dark, can't get enough. You're the medicine and the pain, the tattoo inside my brain. And maybe you know it's obvious, I'm a sucker for you. Say the word and I'll go anywhere blind. I'm a sucker for you. For you, yeah. Don't complicate it, yeah. 'Cause I know you and you know everything about me. I can't remember all of the nights I don't remember when you found me. I've been dancing on top of cars and stumbling out of bars. I follow you through the dark, can't get enough. You're the medicine and the pain, the tattoo inside my brain. And maybe you know it's obvious, I'm a sucker for you.
በአሜሪካን የቢልቦርድ ሰንጠረዥ ላይ የስምንተኝነትን ደረጃ የያዘውን ሳከር የተሰኘውን የጆናስ ብራዘርስን ዜማ ነበር ያደመጥነው። ወንድማማቾቹ በዚህ ባሳለፍነው የሰኔ ወር ሃፒነስ ቢጊንስ የተሰኘውን አምስተኛ የስቱዲዮ አልበማቸውን በገበያ ላይ አውለዋል። አዲሱ አልበማቸውን በሚመለከት በተለያዩ ቦታዎች እየተዘዋወሩ የሙዚቃ ትርኢት ለማሳየት ዝግጅት ላይ ናቸው። የሰባተኝነትን ደረጃ ወደ ያዘው ዜማ ስናመራ የፖስት ማሎንን ሌላ ዜማ እንደገና እናገኛለን። ጉድባይስ የተሰኘው ዜማው የሰባተኝነትን ደረጃ ይዞለታል። ዜማውን የተጫወተው ብቻውን አይደለም Young Tongue, Achibotan.
Me and Kurt feel the same. Too much pleasure is pain. My girl spites me in vain. All I do is complain. She needs something to change. Need to take out the ass. So f*** it all tonight. And don't tell me to shut up. Well, you know you talk too much. But you don't got to say. I want you out of my head. I want you out of my bedroom tonight. There's no way I can set you, 'cause I need to be set true. I'm no good at goodbyes. We're both acting insane, but you're loving the chains. Now I'm drinking again, 80 proof in my veins, and my fingers are stained. Looking over the ass with me.
you out of my life. I want you back here tonight. I'm trying to get you know. I wanna stand by you. My heart is possessive. It got you precise. Can you not turn off the TV? I'm watching it fight. Goodbyes.
ጉድባይ የተሰኘውን የፖስት ማሎንን ዜማ ነበር ያደመጥነው። ወደ ስድስተኛነት ደረጃ ስንሸጋገር አይ ዶንት ኬር የተሰኘውን ኤድ ሸረን ከጀስትን ቢበር ጋር በጋራ የሚጫወተውን ዜማ እናገኛለን።
I'm at a party I don't want to be at. And I don't ever wear a suit and tie yet. Wondering if I can sneak up your back. Nobody's even looking me in my eyes. Can you take my hand, finish my drink, stay, shall we dance? Hell yeah. You know I love you, did I ever tell you? You make it better like that. Don't think I fit in at this party. Everyone got so much to say. Yeah. I always feel like I'm nobody. Who wants to fit in? I don't care when I'm with my baby, yeah. All the bad things disappear. You're making me feel maybe I am somebody. I can deal with the bad nights when I'm with my baby, yeah. 'Cause I don't care as long as you just hold me near. You can take me anywhere. You're making me feel like I'm loved by somebody. I can deal with the bad nights when I'm with my baby, yeah. We at a party we don't wanna be at. Trying to talk but we can't hear ourselves. Specialists, I'd rather kiss them like that. But all these people all around, I'm crippled with anxiety. But I'm slow, that's where I'm supposed to be. You know what? It's kinda crazy 'cause I really don't mind. Can you make it better like that? Don't think we fit in.
በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የስድስተኝነትን ደረጃ የያዘውን አይ ዶንት ኬር የተሰኘውን እንግሊዛዊ ድምጻዊ ኤድ ሸረን እና ካናዳዊ ድምጻዊ ጀስትን ቢበር በጋራ የተጫወቱትን ዜማ ነበር ያደመጥነው። ዜማው እዚህ ዩናይትድ ስቴትስ ብቻ አይደለም ተደናቂነትን ያተረፈው፣ በ26 የተለያዩ ሀገሮች የቢልቦርድ ሰንጠረዥ ላይ የበላይነትን ይዟል። በአምስተኝነት ደረጃ ደግሞ ትሩዝ ሃርትስ የተሰኘውን የሊዞን ዜማ እናገኛለን። የዲትሮይት ሚችጋን ግዛት ተወላጅ የሆነችው የ31 ዓመቷ የራፕ አቀንቃኝና የፊልም ተዋኝ ካዝ አይ ላቭ ዩ የተሰኘውን ሶስተኛ የስቱዲዮ አልበሟን ባለፈው ማዚያ ወር ያወጣች ሲሆን በአልበሙ ውስጥ ከተካተቱት ዜማዎቿ መካከል ቀጥለን የምናደምጠው ትሩዝ ሃርትስ የተሰኘው ዜማ የአምስተኝነትን ደረጃ ይዞላታል።
I just took a DNA test, turns out I'm 100% deaf. Even when I'm crying crazy, yeah, I got boy problems, that's a human in me. Bling, bling, then I solve them, that's the goddess in
me. You could've had a Baptist, not committal. Help you with your career, just a little.
You supposed to hold me down, but you're holding me back. And that's the sound of me not calling you back. Why men great till they gotta be great? Don't text me and tell it straight to my face. Best friends set me down in the salon chair. Share cool press, get you out of my hair. Fresh photos with the bomb lighting. New man on the Minnesota Vikings. True hurts me to something more exciting. Bum bum be dum be dum bum be. You try to break my heart, oh that breaks my heart. That you thought you ever had it, no you ain't from the start. Hey, I'm glad you're back.
back with you. I mean, who would wanna hide this? I will never, ever, 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 ever be your side chick. I put the singing single. Ain't worried about a ring on my finger. So you can tell your friend. Shoot your shot when you see him. It's okay, he already in my DM. Why men great till they gotta be great? Don't text me, tell his face in my face. Best friend set me down in the salon chair. Shampoo press, get you out of my hair.
ወደ አራተኛው ደረጃ ስንሸጋገር ቶክ የተሰኘውን የካሊድን ዜማ እናገኛለን።
Something I ain't heard before. Now I've been dreaming about it, and it's you I'm on. So stop thinking about it. Can we just talk? Can we just talk about where we're going before we get lost and be afraid? Whatever we do is our own. If I'm moving too far, can we just talk? Can we just talk? Figure out where we're going. Penthouse view, left some flowers in the room. I'll make sure I leave the door unlocked. Now I'm on the way, swear I won't be late. I'll be there by 5 o'clock. Oh, you've been dreaming about it. I'm what you want. So stop thinking about it. Can we just talk? Can we just talk? Talk about nothing before we get lost. Let me ask you, can never be with our phone. I've never felt like this before. I apologize if I'm moving too far. Can we just talk?
የአራተኝነትን ደረጃ ያዘውን ቶክ የተሰኘውን የካሊድን ምርጥ ዜማ ነበር ያደመጥነው። የሶስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሲኖሪታ የተሰኘውን የሻን መንደስንና የካሚላ ካቤሎን ዜማ እናገኛለን። እናደምጥላቸው።
Yeah.
ካናዳ ድምጻይ ሽዋን መንደስና የኩባን አሜሪካን ድምጻይ ሆነችው ካሚላ ካቤሎ በጋራ የተጫወቱትን ሲኞሪታ የተሰኘውን ዜማቸውን ነበር ያደመጥነው። የሶስተኝነትን ደረጃ ይዟል በቢልቦርድ ሰንጠረዥ ላይ። ቀጥለን ደግሞ የሁለተኝነትን ደረጃ ያዘውን ዜማ ስናደምጥ የ17 ዓመቷን ወጣት አሜሪካዊ ድምጻይ ቢሊ ኤሊሽን እናገኛለን። ሎስ አንጀለስ ካሊፎርኒያ ግዛት የተወለደችው ቢሊ ኤሊሽ When We All Fall Asleep Where Do We Go ብላ የሰየመችውን የመጀመሪያ አልበሙን በገበያ ላይ ያለችው ባለፈው የመጋቢት ወር መገባደጃ ላይ ነው። አልበሙ በውስጡ 14 ዜማዎችን ያካተተ ሲሆን በአልበሙ ውስጥ ያሉት አብዛኞቹ ዜማዎቿ የተወደዱላት ሲሆን ቀጥለን የምናደምጠው Bad Guy የተሰኘው ዜማ የሁለተኝነትን ደረጃ ይዞላታል።
glad that you're alone. You said she's scared of me? I mean, I don't see what she sees, but maybe it's 'cause I'm wearing your cologne.
በዚህ ሳምንት የሁለተኝነትን ደረጃ ያዘውን ባድጋ የተሰኘውን የቢሊ ኤሊሽን ዜማ ነበር ያደመጥነው። የተከበራችሁ ሙዚቃ ቀን አድማጮች የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ በዚህ ሳምንት የአንደኝነትን ደረጃ በያዘው ኦልድ ታውን ሮድ በተሰኘው ሊልናስ ከቢሊ ሬ ሳይረስ ጋር በመሆን በተጫወተው ዜማ ይሆናል። አብራችሁ ስለቆያችሁ ያመሰግንኩኝ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል Ciao.
Yeah, I'm gonna take my horse to the old town road. I'm gonna ride till I can't no more. I'm gonna take my horse to the old town road. I'm gonna ride till I can't no more. I got the horses in the bag, horse stock is attached, and it's matted black. Got the boots black to match. Riding on a horse, ha, you can whip your Porsche. I've been in the valley, you ain't been up off that porch. Now can't nobody tell me nothing. Tell me nothing. You can't tell me nothing. Can't nobody tell me nothing. You can't tell me
ደሳለኝን እናመሰግናለን። ማጠቃለያ ዜና ላሰማ። የሱዳኑ የሽግግር ወታደራዊ መማክርት ሸንጎ እና ተቃዋሚ መሪዎች ሀገሪቱን ወደ ሲቪል አስተዳደር የሚያሻግር ለሶስት አመታት የሚዘልቅ የሽግግር መንግስት ሊያቋቁሙ መስማማታቸው ተገለጸ። ዛሬ ቅዳሜ ይህን ያስታወቁት የአፍሪካ ህብረቱ ሸምጋይ መሐመድ ሐሰን ሌባት ናቸው። ሊቢያ ውስጥ ሶስቱ የፍልሰተኞች ማቆያ ማዕከሎች መዘጋታቸው አስደስቶናል። ነገር ግን በሀገሪቱ ያሉት ፍልሰተኞችና ስደተኞች ጉዳይ እንዳሳሰበን ነው ሲል UNHCR አስታወቀ። የሆንግ ኮንግ ተቃዋሚዎች ዛሬም ሰልፍ አካሂደዋል። ፖሊሶች ሊበትኗቸው አስለቃሽ ጋዝ ረጭተዋል። ዛሬ የወጡ ሰልፈኞች በብዙ 10 ሺዎች የተገመቱ ናቸው። ሩሲያ ውስጥም ፖሊሶች ፍትሃዊነት የጎደለው ምርጫ ያሉትን በመቃወም ሰልፍ የወጡ 200 የሚሆኑ ሰዎችን ማሰራቸውን አንድ መንግስታዊ ያልሆነ ድርጅት አስታወቀ።
ክብራትና ክብራን አድማጮች በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት የአሜሪካ ድምጽ ራዲዮ በየቀኑ ከ3 ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚህ ስናበታለሁ። ነገ እሁድ ከ3 ሰዓት ላይ ቀጠሯችሁ ከአሜሪካ ድምጽ ጋር ይሁን። በኔ በኩል ሰላም፣ ደህና ደሩ።